የኢትዮጵያ መንግስት ከተቃዋሚ ፓርቲዎች ጋር ለመደራደር ቅድመ ውይይት በማድረግ ላይ ይገኛል። በዚህ ሳምንት በመስፈርቶችና የድርድር ነጥቦች ዙሪያ ቀዳሚ ውይይቶችም ተካሂደዋል። ለመሆኑ ኢህአዴግ ከበርካታ ተቃዋሚ ፓርቲዎች ጋር ሲወያይ በተለይ በኦሮሚያ ክልል በሚካሄዱትና በተካሄዱ ምርጫዎች ከፍተኛ ድጋፍ የሚያገኘው የኦሮሞ ፌዴራሊስት ፓርቲ በምን አይነት ሁኔታ ላይ ይገኝ ይሆን? በዛሬው ዕለት የፓርቲው ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች አመራር አባላት ተከሳሾች የቪዲዮ ምስክር ነት ቀርቦባቸዋል። የፓርቲው መሪ ክስ ሳይመሰረትባቸው ከታሰሩ ሳምንታት አልፈዋል። ሄኖክ ሰማእግዜር ድርድር ከማን ጋር ሲል ያነሳውን ጥያቄ በቀጣዩ ዘገባው ይመለከተዋል።
ግንቦት 2007 ዓ.ም ተመረጠ። የኢትዮጵያ ተቃዋሚ ፓርቲዎችና ገዢው ፓርቲ ኢህአዴግ የምረጡኝ ዘመቻቸውን ያጧጧፉበት ወቅት ነበር። ከአምቦ በቅርበት በምትገኘው ጉደር ከተማ የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የምረጡኝ ዘመቻቸውን እያደረጉ ነው። ደጋፊዎቻቸው የሚበዙት ወጣቶች ናቸው። ለተቃዋሚ ፓርቲ መሪ ድጋፋቸውን በአደባባይ በመስጠት በከተማዋ የህዝብ መሰብሰቢያ መስቀል አደባባይ የመድረክ ምልክት የሆነውን ሙሉ መዳፍ እጅ እያሳዩ ሆይላሉ። እነዚህ ወጣቶች ናቸው ገዢ ፓርቲ ኢህአዴግ 100% የፓርላማ መቀመጫዎችን ማሸነፉን ባወጀ በአንድ ዓመት ጊዜ ውስጥ ለመንግስት ተቃውሞ ወደ አደባባይ የወጡት። ላለፉት 2-10 ዓመታት በኢትዮጵያ በተለይ በኦሮሚያ ክልል የሰላማዊ ትግልን ሲመሩ የቆዩት ዶክተር መረራ ጉዲና ዛሬ ስር ላይ ናቸው። ክስ ባይመሰረትባቸውም ከመንግስቱ እንደሚሰማው ወንጀላቸው የተባለው የአውሮፓ ህብረት ባስቻለው የምስክር ሰሚ ሸንጎ ችሎት የኢትዮጵያ መንግስት አሸባሪ ብሎ ከሰየመው የግንቦት ሰባት መሪ ጎን ተቀምጠው የሚያሳዩ ምስሎች መታየታቸው ነው። በጥቅሉ ከአሸባሪ ድርጅቶች ጋር ግንኙነት ማድረግ በሚል ወደ ግንቦት 2007 ዓ.ም ተመረሱ መልሳቸው። ኢትዮጵያ ሀገሪቱን ለሚቀጥሉት 5 ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው 1 ሳምንት ጊዜ ነበር። በወቅቱ ዶክተር መራራ ጉዲና በአደባባይ ለተሰበሰቡ አብዛኛው ወጣት ደጋፊዎቻቸው ንግግር ካደረጉ በኋላ የተቀናቃኛቸውን የፖለቲካ አፈና ስልት እንዲህ አስረዱ። ካራዳውን ትቀበለ ገራኒ አካገዘን ፈራናንም ወይ ካራዳንም ወልትንም ቀምነ ገራኒ ካራዳ
ወልትንም። ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱ እናሸንፋለን፣ ምንም ጥያቄ የለም። ሁለቱም ምርኩዞቹን አስቀምጦ ከተወዳደረ እንዳውም ነግረዋለሁ ነገ ሲናገር ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት እንዲገዛን እፈርምለታለሁ ብያለሁ። ችግሩ እሱ ነው።
በዕለቱ ከስር ከተፈቱ ገና ጥቂት ሳምንታት የሆናቸው አቶ በቀለ ገርባ በአንድ ያረጀ ቀይ ቶዮታ ላንድ ክሩዘር መኪና ተሳፍረው እጃቸውን እያውለበለቡ ሰላምታ ይሰጣሉ። ከእስር ከተፈቱ ወዲህ በርካታ ቁጥር ያለው ህዝብ መሃል ሲገኙ የመጀመሪያቸውም ነበር። ለህዝቡም አንድ ድምጽ ለአንድ ሰው መደራጀትና መታገል መምረጥ ሲሉ መልእክታቸውን አስተላለፉ። ዛሬ እነዚህ መሪዎች የት ናቸው?
አንደኛ አቶ በቀለ ገርባ ናቸው፣ የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው፣ የኦሮሞ ፌዴራሊስት ኮንግረስ ሁለተኛ ጻፊ ናቸው። ሶስተኛ አቶ አይጉርሜሳ አያኖ ነው፣ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ክንፍ ኃላፊ ነው። አራተኛ አቶ አዲሱ ቡላላ ናቸው፣ ይሄም ለኦሮሞ በኦሮሞ ፌዴራሊስት ኮንግረስ የከፍተኛ አመራር ነው። አምስተኛ የአቶ ደስታ ዲንቃ ናቸው፣ መድረክ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ፣ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ክንፍ ሰብሳቢና የመድረክ የወጣቶች ሊግ ፕሬዚደንት ናቸው። እነዚህ አራቱ ናቸው። ሌሎች በየክፍለ ሀገሩ በየወረዳ ከፍተኛ የፓርቲያችን ኦሮሞ ፌዴራል ኮንግረስ አመራሮች በሙሉ አብዛኞቹ እስር ቤት ውስጥ ናቸው። የተቀሩት ደግሞ በአሁኑ ጊዜ ግማሾቹ ተሻሽጓል፣ ግማሾቹ ተደብቋል፣ ግማሾቹ ፈርቶ ያልታሰሩት እንደም ተሸማቆ ነው ያሉት በያሉበት ቦታ ማለት ነው። ይሄ ካለው የአስቸኳይ ጊዜ አዋጅ ጋር ማለት ነው። አሁን ግን ከፍተኛ አመራሮች የምንላቸው አምስቶቹ ናቸው። በተጨማሪም ደግሞ ዶክተር መራራ ጉዲና የኦሮሞ ፌዴራል ኮንግረስ ፕሬዚደንትና የመድረክ ሁለተኛ ተቀዳሚ ምክትል ሊቀመንበር እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ፣ እንደ መድረክም እንደ ኦሮሞ ፌዴራል ኮንግረስም ከፍተኛ ጉዳት መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህን መንግስት እንዴት እንደማያይ አብረን የምናየው።
አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የህግ ክፍል ኃላፊ በመሆን ለአስር አመታት በላይ አገልግለዋል።
አሁን እኔ ኤግዛክትሊ በእጄ ያለው 42 ፋይል ሲሆን ይሄ በሰው ቁጥር ስታይ ወደ 385 አካባቢ ይመጣል። ኦልሞስት ወደ 400 ከዚህ 90% ኦሮሞ ልጆች ወጣቶችና የኦሮሞ ፌዴራል ኮንግረስ ደጋፊዎች ተብሎ የታሰሩ ናቸው አብዛኞቹ።
ከተለያዩ የህግ ባለሙያዎች ድጋፍ በመጠየቅ በመላ ሀገሪቱ የታሰሩ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና መሪዎች እንደዚሁም የሌሎችን ክስ ይከላከላሉ። ስራ ከመብዛቱ የተነሳ ልክ እንደ ተማሪነት ዘመናቸው ከእንቅልፍ ለመንቃት
እንደ ጥንት እንደ ተማሪ ጊዜ ነው። እግሬን ውሃ ውስጥ ከትቼ ኦቨርናይት በጣም ረጅም ሰዓት ወስጄ ማለት ነው።
በዛሬው ዕለት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች 22 ተከሳሾች የቪዲዮ ምስክርነት ቀርቦባቸዋል። ክሳቸው ህገ መንግስታዊ ስርዓትን በኃይል ለመናድ ማሴር የሚል ነው። ምን መረጃ ቀረበ?
ቪዲዮ ማስረጃቸው አንደኛ አቶ በቀለ ገርባ ለኢሳት ቴሌቪዥን በአማርኛ የሰጠው ንግግር ኢንተርቪው ነው፣ ቃለ መጠይቅ ነው ከጋዜጠኛ መሳይ ጋር። ሁለተኛ ደግሞ ኦሮሞ ስቴዲ አሶሲሽን በሚለው ላይ አቶ በቀለ ገርባ በእንግሊዝኛ ያቀረቡት ንግግር ነው ዛሬ የቀረበው።
ንግግር ማድረጋቸው ግን የፖለቲካ ፓርቲ መሪ ስለሆኑ ለተለያዩ የመገናኛ ብዙሃኖች መግለጫ ይሰጣሉ። ለእኛም በተለያዩ አጋጣሚዎች መግለጫ ይሰጡ ነበር። ምን ላይ ነው ወንጀሉ? ከመገናኛ ብዙሃን ጋር መነጋገር
በተለይ ፓራዶክሲካል የሆነውም ይሄ ነው። አንደኛ ይሄ አንድ የፖለቲካ ፓርቲ በሰላማዊ መንገድ ሲታገል አላማውን ነድፎ ለመንግስት አሳውቆ መንግስትን ፈቅዶለት ነው። ኦሮሞ ፌዴራሊስት ኮንግሬስም እንደ ሰላማዊ ፓርቲ ይሄን አድርጎ ነው አምና እንቅስቃሴ ሲጀመር የኦሮሞ ፌዴራሊስት ኮንግሬስ ፓርቲ አሁን አቶ በቀላን ዛሬ ያደረገው ለኢሳትም ያደረገው ንግግር ህዝቡ የሚያነሳውን ጥያቄ መንግስት ህዝቡን አወያዩ።
የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው አስተያየት የፖለቲካ መሪዎቹ ከሌሎች የትጥቅ ትግል ከሚያካሂዱ ድርጅቶችና የውጭ መንግስታት ጋር ግንኙነት በማድረግ ጸጥታን ለማደፍረስና ስርዓቱን ለመናድ አሲረዋል የሚል ነው። ተቃዋሚዎች ይህን ሁኔታ በጥብቅ ያስተባብላሉ።